ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We want all Americans to succeed, but that can't happen in an environment of
አሜሪካዊ ሁሉ ስኬታማ ህይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ናቸው ያስተዳደራቸውን ፖሊሲዎች አስመልክቶ በትላንትና ምሽት ለመጀመሪያ ጊዜ ለሁለቱ የዩናይትድ ስቴትስ ምክር ቤቶች አባላት ካሰሙት ንግግር የተወሰደ ነው።
The president can and should enforce our immigration laws, but we can protect America.
ፕሬዝዳንቱ የኢሚግሬሽን ህጋችንን ሊያከብሩ ይገባል። ከጦርነትና ከሽብር የሚሸሹትን የመርዳት ሞራላዊ ግዴታችንን ሳንተው አሜሪካንን ልንጠብቅና ልናስጠብቅ እንችላለን።
በምክር ቤቶቹ የዲሞክራቶች ፓርቲ ተወካይ የኬንታኪው ገዢ ስቲቭ በሽር ናቸው። ሁለቱንም በለቱ አቢረስ እናሰማለን።
We haven't really seen very much at all out of this administration in this first month.
ከዚ የትራምፕ አስተዳደር የአፍሪካ ፖሊሲው ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየኑ ነገር የለም።
ለትላንቱ የትራምፕ ንግግር ምላሽ ከሰጡት መሃል አንዱ በደቡብ አፍሪካ የዓለም አቀፍ ጉዳይ ተቋም ባልደረባ ስቲቭ ትሩድ ናቸው።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ የካቲት 22 2009 ዓ.ም ተመረጠ አስተናጋጆች አሉላ ከበደና
አዳነች ፍስሐየን ከአቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
መሐንዲሳችን ፓትሪክ ዲያ ነው። በቅድሚያ የሰዓቱን የዓለም ዜና።
በዩናይትድ ስቴትስ ምክር ቤት ፊት ቀርበው ትላንት ማታ የመጀመሪያ ንግግር ያደረጉት የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከስድስት ሳምንታት በፊት ቃለ መሐላ በፈጸሙበት ወቅት ካሰሙት ንግግር የተሻለ ብሩህ ተስፋ አንጸባርቀዋል። የዝቅተኛ አመለካከት ጊዜ አልፏል፣ የተራን ትርኩን ወቅት ወደ ኋላ እንተወው ብለዋል ፕሬዚዳንቱ በንግግራቸው። ይሁንና ፕሬዚዳንቱ በተለይም ጽንፈኛ እስላማዊ አሸባሪነት በሚሉት ላይ የጥብ አጠቃቀም መቀጠላቸው አልቀረም። በርካታ የዜና አውታሮች በገለጹት መሰረት የብሔራዊ ጸጥታ አማካሪ ሌተናንት ጀነራል ኤችአር ማክማስተር እና አንዳንድ ሌሎች የጽህፈት ቤታቸው አባላት እንዲህ አይነት አጠቃቀም እንዲያቆሙ መክረዋቸው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛው ቡድንን ከምድረ ገጽ ለማጥፋት በሙስሊሙ ዓለም ካሉት ጨምሮ ከአጋሮቻችን ጋር እንሰራለን ብለዋል ትራምፕ። ፕሬዚዳንቱ አያይዘውም የሀገሪቱን መሰረተ ልማት መልሶ ለመገንባት $1 trillion ወጪ እንዲመደብ፣ ወታደራዊ በጀት ታይቶ በማይታወቅ መልክ ከፍ እንዲል የሀገሪቱ ምክር ቤት እንዲያጸድቅ እንደሚጠይቁ ገልጸዋል። የሀገሪቱ የውጭ ጉዳይ ሚኒስቴር ባጀት በ38% ይቀንሳል በሚባልበት በአሁኑ ወቅት የህግ መወሰኛ ምክር ቤት የብዙሃኑ መሪ ሚች መኮኔል በዚህ እንደማይስማሙ ገልጸው ምክር ቤቱ እንደማያጸድቀው ጠቁመዋል። ሪፑብሊካዊ ሴኔተር ኦባማ ኬር የሚል ቅጽል የተሰጠውን የጤና መድህን ህግ መሻርን በሚመለከትም ፓርቲያቸው ገና ስምምነት ላይ እንዳልደረሰ አስገንዝበዋል።
የዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንቱ ሁለቱ የአገሪቱ ምክር ቤት አባላት በተገኙበት ያሰሙት ንግግር የተከታተሉት በተለያየ ቦታ መሆኑ ተመለከተ። አንዳንዶች በህግ መምሪያው ምክር ቤት ክፍል ውስጥ፣ አንዳንዶቹ በቴሌቪዥን፣ ሌሎች ደግሞ ላስ ቬጋስ ከተማ ውስጥ በህብረት ሆነው ነው የተከታተሉት። አንዳንዶቹ ለአገሪቱ ቀስቃሽ የሆነ ራዕይ አሳይተዋል፣ ከሁሉም በላይ አሜሪካን ማስቀደም የሚለውንም አንጸባርቀዋል ይላሉ። ሌሎቹ ደግሞ ፕሬዚዳንቱ የገቡትን ቃል እንደሚፈጽሙ ገና ማሳየት ይኖርባቸዋል ነው ያሉት። እንዴት እውን እንደሚያደርጓቸው የሚያሳይ ተጨባጭ እቅድም አላሳዩም ሲሉ ተችተዋል። ዲሞክራቱ የምክር ቤት አባል ሩበን ኪዩን ትራምፕ የስራ ዕድል ለመፍጠር የአገሪቱን የኢሚግሬሽን ስርዓት ለማስተካከልና የጤና ጥበቃ አሰራርን ለማሻሻል እቅድ ለማድረግ ለወይንም ለማቅረብ አለመቻላቸው አሳዝኖኛል ሲሉ ተችተዋል።
የቀድሞ የኬንታኪ አስተዳዳሪ ስቲቭ በሽር ፕሬዚደንት ዶናልድ ትራምፕ የተቸገሩትን ሰዎች ለመርዳት የገቡትን ቃል አልተገበሩም ይላሉ። ለብሔራዊ ደህንነት ያላቸው ቁርጠኝነትም እየተፈተነ ነው ብለዋል። በሽር ይህን ያሉት ትራምፕ ትናንት ማታ ላደረጉት ንግግር በዘለማድ የሚደረገውን የዲሞክራቶች ምላሽ ለመስጠት ነው። ፕሬዚደንት ትራምፕ ወዳጃችን ያልሆነችው ሩሲያ በብሔራዊ ጸጥታ ደህንነታችን ላይ የምትደቅነውን ከባድ አደጋ ችላ ብለዋል። ባለንበት አደገኛ ዓለም ከኛ ጋር ጎን ለጎን ሆነው የተዋጉትን ወዳጆቻችንን ግን እያራቁናቸው ሲሉ በሽር አሳስበዋል። በሽር አያይዘውም የትራምፕ የጸጥታ ደህንነት አያያዝ የዩናይትድ ስቴትስ ደህንነት የባሰ እንዳያስተማምን ያደርጋል፣ በስደተኞችና በመጤዎችም ላይ ጦርነት ከፍተዋል በማለት አስገንዝበዋል። ፕሬዚዳንቱ የኢሚግሬሽን ህጎችን ማስከበር ይኖርባቸዋል፣ ይሁንና ከጦርነትና ከሽብር የሚሸሹትን ሰዎች የመርዳት ሞራላዊ ግዴታችንን ሳንተው፣ ቤተሰቦችን ሳንነጣጥል፣ ወታደራዊ ኃይላችን በውጭ ሀገራት አላስፈላጊ ጦርነት ውስጥ እንዲገባ ሳናደርግ አሜሪካን መጠበቅ እንችላለን ብለዋል ስቲቭ በሸር።
ፕሬዚዳንት ትራምፕ ወደ ዩናይት ስቴትስ የሚደረጉ ጉዞዎችን የሚገድበውን አዲስ የመንግስታዊ ትእዛዝ አሻሽለው ካወጡ ከጥቂት ቀናት በኋላም በፊት ያወጡትን የጉዞ እገዳ መከላከል እንደሚቀጥሉ ምክትል ፕሬዚዳንት ማይክ ፔንስ ዛሬ ተናገሩ።
በኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የድምፅ ማስረጃ ሲዲ ዛሬም ሊሰማ አልቻለም። ፍርድ ቤቱ በመዝገቡ ላይ ብይን ለመስጠት ቀጠሮ ቆርጧል። ሌሎች ትዕዛዞችንም ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
በአቶ በቀለ ገርባ ላይ አቃቢ ሕግ በማስረጃነት ያስያዘው የድምፅ ከምስል ሲዲ ከዚህ በቀደመው ቀጠሮ በቴክኒክ ችግር ምክንያት ለሁለተኛ ጊዜ ሳይታይ ሳይደመጥ ቀርቷል። በዛሬው ቀጠሮ አቃቢ ሕግ ሌላ ቅጂ ለማምጣት እንደሚሞክር ገልጾ የነበረ ሲሆን ማቅረብ ባለመቻሉ ይህ ማስረጃ እንደሌለ ታልፏል። ፍርድ ቤቱም አቃቤ ሕግ እስከ ዛሬ በተከሳሾቹ በእነ አቶ ጉርሜሳ አያኖ ላይ ባሰማቸው የሰው ምስክሮች፣ ባቀረባቸው ሰነዶችና የድምፅ ከምስል ማስረጃዎች መሠረት በመዝገቡ ላይ ብይን ለመስጠት ለመጋቢት 20 ቀን 2009 ዓ.ም ቀጠሮ ቆርጧል። በእንግሊዝኛና በኦሮምኛ ቋንቋዎች የቀረቡ ሰነዶችና ሌሎች ማስረጃዎችም ብይኑ ከሚሰጥበት ዕለት 6 ቀናት ቀደም ብሎ ተተርጉመው ከመዝገቡ እንዲያያዙ ፍርድ ቤት አዟል። የተከሳሽ ጠበቆችም አቃቤ ሕግ ባቀረባቸው የሰነድ ማስረጃዎች አስተያየት ለመስጠት ከፈለጉ ይህንኑ አጠናቀው በጽሑፍ ብይኑ ከሚሰማበት 6 ቀናት በፊት እንዲያስገቡ አዟል። አቃቤ ሕግ ሚያዝያ 14 ቀን 2008 ዓ.ም ለፌዴራሉ ከፍተኛ ፍርድ ቤት ባቀረቡ ማመልከቻ በኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ሰዎች ላይ ድርጅታቸውን እንደ ሽፋን በመጠቀም የሰው ሕይወት ከማጥፋት ጀምሮ በመቶ ሚሊዮኖች ብር የሚገመት ንብረት በማውደም የተለያዩ ድርጊቶች ፈጽመዋል ሲል በሽብር ወንጀል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ መቆየታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሞዛምቢክ ውስጥ ናምፑላ ያለ ፖሊስ ኃይል ሜኮንትራ በተባለ ወረዳ ላይ 36 ኢትዮጵያውያንን ለረዥም ጊዜ ካለ ሕጋዊ የመኖሪያ ሰነድ ተደብቀው ይኖሩበት የነበረ ቤት ካለው እንዳገኘ አስታወቀ። የዚምባብዌ ፖሊስ ኃይል ቃል አቀባይ ዘካሪያስ ናኩቴ ባለፈው ሰኞ ስለ ጉዳዩ የተናገሩት ጋዜጣዊ ጉባኤ ላይ ነው። ኢትዮጵያውያኑ መጤዎች በፖሊስ ቁጥጥር ስር መሆናቸውን ቃል አቀባዩ ገልጠው በአገሪቱ የኖሩት ሕገወጥ በሆነ መንገድ በመሆኑ ወደ አገራቸው እንዲመለሱም ይደረጋል ብለዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ፕሮግራሙን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናቀርባለን። ክፍፍል የሚታይባት ዩናይትድ ስቴትስ አሜሪካዊ የተሃድሶ መንፈስ እንድትይዝ ፕሬዚዳንት ዶናልድ ትራምፕ አሳሰበው። ፕሬዚዳንቱ ትላንት ማታ የሁለቱን ምክር ቤቶች አባላት የሚገኙበት ምክር ቤቱ ባሰሙት ንግግር የአገሪቱ ምጣኔ ሀብት ይዞታ እንዲያንሰራራ፣ ድንበሮች እንዲጠበቁ፣ ወታደራዊ በጀት እንዲያድግና አጠቃላይ የጤና ጥበቃ እንዲጠናከር ያላቸውን ምኞት ገልጸዋል። ፕሬዚዳንቱ ለመጀመሪያ ጊዜ ለምክር ቤቱ አባሎች ያሰሙትን ንግግር የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም ሜሎን ከዋሽንግተን ያጠናቀረውን አዲሱ አበበ ያቀርበዋል።
ሚስተር ስፒከር ዘ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ
የተከበሩ አፈ ጉባኤ፣ እነሆ የዩናይትድ ስቴትስ ፕሬዚደንት።
ከሪፐብሊካኖች ሞቅ ደመቅ ያለ፣ ከዲሞክራቶቹ ደግሞ አክብሮት የተመላው አቀባበል ነበር የተደረገላቸው። ወዲያው በምርጫ ዘመቻው ወቅት የዩናይትድ ስቴትስን ድንበር ለማስጠበቅ የገቡትን ቃል ጨምሮ በፖሊሲያቸው ቅድሚያ የሚሰጧቸውን ጉዳዮች ተንትነው አቀረቡ ፕሬዚዳንት ዶናልድ ትራምፕ።
We want all Americans to succeed, but that can't happen in an environment of
አሜሪካዊ ሁሉ ስኬታማ ሕይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። ድንበሮቻችንን በማስከበር ሕግና ሥርዓት እንዲሰፍን ማድረግ ይኖርብናል።
We will soon begin the construction of a great great wall.
በዚህ ምክንያትም በደቡባዊ ድንበሮቻችን በኩል ትልቅ በጣም ትልቅ ግድግዳ በቅርቡ እንገነባለን።
በፕሬዝዳንት ትራምፕ አገላለጽ መሰረት የያዙት አጀንዳ ወይም እቅድ የአሜሪካ ታላቅነት የሚገለጥበት አዲስ ምዕራፍ ነው። ይህም የቀረጥ ክፍያ ለውጥን፣ ለአሜሪካውያን ሰራተኞች የተሻሻለ የንግድ ስምምነትንና ኦባማ ኬር የሚባለውን የፕሬዝዳንት ኦባማን የጤና ጥበቃ ሕግ በሌላ መተካትን ያጠቃልላል። አሜሪካን ከሽብርተኛነት ለመከላከልና ለመጠበቅ ቃል የገቡት ፕሬዝዳንት ትራምፕ ከተቀረው ዓለም ጋር ደግሞ ቀጥተኛ መደራደር የሌለበትና ትርጉም ያለው ግንኙነት እንደሚመሰርቱ ገልጠዋል።
America is willing to find new friends and to forge new partnerships where shared interests
አሜሪካ የጋራ ፍላጎት እስከ ተስተናገደበት ድረስ አዲስ ወዳጅነት ለመፍጠርም ሆነ አዳዲስ ወዳጆችን ለማፍራት ፈቃደኛ ነች። ከጦርነትና ከአመጽ በቀር ወዳጅነትንና ሰላምን እንሻለን።
ፕሬዚዳንቱ በትናንት ማታ ንግግራቸው እንደ አውሮፓ አቆጣጠር ባለፈው ጥር ወር የመን ውስጥ የሚገኘው የአልቃይዳው ምሽግ በተወረረበት ወይም በተደረመሰበት ወቅት የተሰዋውን ልዩ የባህር ኃይል ኮማንዶ አባል ሪያን ኦንስን በአዳራሹ ሰግነት ላይ የነበረችው ባለቤቱ ካሪን በተገኘችበት ልዩ ምስጋናና ክብር ሰጥተውታል። ጠቅላላ አባላቱም ከመቀመጫዎቻቸው በመነሳት እጅግ ከፍተኛ አክብሮት ቸረውታል። ሪያን ህልፈቱም ኑሮም የጀግንነት የተዋጊነት ነው። የአገሩን ህልውና ለማስጠበቅ ከሽብርተኛነት ጋር ሲፋለም ነው የወደቀው ብለዋል ትራምፕ። ፕሬዚዳንት ትራምፕ በምርጫ ዘመቻው ወቅት የነበረው የመከፋፈል መንፈስ እንዲያበቃና አሜሪካውያን ወደ አንድነት እንዲመጡም ጥሪ አቅርበዋል። ከዚያ ባነሰ ሁኔታ የምናስብበት ወቅት አብቅቷል ያሉት ፕሬዚዳንት ትራምፕ ከፍ ያለውን ዋጋ ልንሰጠው የሚገባው ወቅት ደግሞ ከፊታችን ተደቅነዋል ብለዋል። በልባችን የሰነቅነውንና ተስፋ ያደረግነውን ራዕይ ወደ ተግባር መቀየሪያ ጊዜውም አሁን እንደሆነ ትራምፕ በአጽንኦት ተናግረዋል። የቀድሞው የኬንታኪ ገዢ ስቲቭ በሺየር ናቸው በዲሞክራቶቹ በኩል መልስ የሰጡት። ፕሬዚዳንት ዶናልድ ትራምፕ ኦባማ ኬር የተሰኘውን የጤና ጥበቃ ፕሮግራም ለመለወጥ መወሰናቸውንና በኢሚግሬሽን ላይ ያቀዱትን ገደብ እኒሁ የኬንታኪው ገዢ ተቃውመውታል።
The president can and should enforce our immigration laws. But we can protect America.
ፕሬዝዳንቱ የኢሚግሬሽን ህጋችንን ሊያከብሩ ይገባል ይችላሉም። ከመሯችን ሳንወጣ ከጦርነትና ከሽብር የሚሸሹትን የመርዳት ሞራላዊ ግዴታችንን ሳንተው የቤተሰብን አንድነት ሳናፋልስ በውጭ አገር ውጊያ ላይ የሚገኙ ሴቶችና ወንዶች የጦር ኃይሎች አባሎቻችንን ያላስፈላጊ በሆነ መልኩ ሳናዳክም አሜሪካንን ልንጠብቅና ልናስጠብቅ እንችላለን እኮ።
አሁን ሚስተር ትራምፕና የኮንግሬስ አባላት በጋራ በመሆን የፕሬዝዳንቱን ራዕይ ፍላጎትና እቅድ ለማሳካት በጋራ በሚንቀሳቀሱበት ጊዜ ከባዱና ወሳኙ ሥራ ተጀመረ ማለት ነው።
አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። የዓለም መሪዎች ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት ለሁለቱ የዩናይትድ ስቴትስ ምክር ቤቶች ለመጀመሪያ ጊዜ ያሰሙትን ንግግር እያጤኑ መሆናቸው ተገለጠ። የዩናይትድ ስቴትሱ ፕሬዚዳንት ለአሜሪካ ለኔቶ ስላላት ቁርጠኝነትና ባለም አቀፍ ደረጃም አዲስ የንግድ ልውውጥ አሰራር የማስተዋወቅ እቅድ ስለመኖሩ ተናግረዋል። ሄንሪ ሬጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል።
የዶናልድ ትራምፕ ንግግር ያነጣጠረው ምናልባት ለአሜሪካ ህዝብ ሳይሆን አልቀርም። ምክንያቱም ደግሞ አሜሪካ ትቅደም ሲሉ ቃል ገብተዋል። ይህ የትላንቱ ንግግራቸው ግን የአሜሪካን ብቻ ሳይሆን የመላውን ዓለም ትኩረት ስቧል። ብዙ ሚሊዮን ህዝብ በቴሌቪዥን ተከታትሎታል።
It is American leadership based on vital security interests that we share with our allies.
እጅግ አስፈላጊ የሆነውን የጸጥታ ጥበቃ ፍላጎት በዓለም ዙሪያ ካሉ ሸሪኮቻችን ጋር የምንጋራው የአሜሪካን አመራር መሰረት በማድረግ ነው። በሁለቱ የዓለም ጦርነቶች ማለትም ፋሽዝምንና ኮሙኒዝምን ድል የነሳውን ቀዝቃዛውን ጦርነት በህብረት ካበቃን በኋላ የተመሰረተውን ኔቶ አጠንክረን እንደግፋለን። ሸሪኮቻችን ግን የገንዘብ መዋጮን በተመለከተ ድርሻቸውን የመክፈል ኃላፊነታቸውን መወጣት አለባቸው።
ይህ ሞቅ ያለ ስሜት የተንጸባረቀበት የፕሬዝደንት ዶናልድ ትራምፕ ንግግር በብዙዎች ዘንድ ጥሩ አቀባበል አግኝቷል ይላሉ አያን ቦንድ። ለቪኦኤ በስካይፕ አማካይነት ይህን አስተያየት የሰጡት አያን ቦንድ ዋና ቢሮውን በለንደን ያደረገው የአውሮፓውያን የለውጥ ማዕከል ባልደረባ ናቸው።
To repeat the suggestion that it was obsolete and he did stress the importance of NATO.
ኔቶ ግዚያው ፍጹም ያለፈበት ድርጅት ነው የሚለውን አባባል አልደገሙትም። ይልቅስ ተቃሚነቱን ነው አጉልተው የተናገሩት። ከንግግራቸው ስር ግን አሁንም የኔቶ አባል አገሮች መዋጮአቸውን መክፈል እንዳለባቸው ሲያስገነዝቡ አሜሪካ የምትሰጠውን አገልግሎት የዘብ ጥበቃ አስመስለውታል።
ፕሬዚደንት ትራምፕ ወደ ሀገር ውስጥ ጉዳይ ተመልሰው ሲናገሩ በዩናይትድ ስቴትስ ታሪክ ግዙፉ ነው የተባለውን የብሔራዊ መከላከያ በጀት እንደሚያሳድጉ ቃል ገብተዋል። ዩናይትድ ስቴትስ ለውጭ አገሮች የምትሰጠውን የልማት እርዳታና የውጭ ጉዳይ መስሪያ ቤቱን በጀት ቆርጣ ለወታደራዊ ተግባር ይህን ያህል ግዙፍ ጭማሪ ማድረጓ ስህተት መሆኑን ብዙ ሪፐብሊካውያን የነገሯቸው ይመስለኛል ሲሉም አያን ቦንድ አስረድተዋል። ዩናይትድ ስቴትስ በውጭ አገሮች የሚኖራትን እንቅስቃሴ ውሱን ማድረግ በዓለም በመጣኔ ሀብት በሁለተኛ ደረጃ ላይ ለምትገኘው ለቻይና ጥሩ ዕድል ይፈጥራል ሲሉ ደግሞ ዴቪድ ኬሊ ያብራራሉ። ኬሊ መሰረቱን ቤጂንግ ያደረገው በቻይና ፖሊሲ ላይ ጥናት የሚያደርገው ቡድን ዳይሬክተር ናቸው። ዓለም አቀፉ የንግድ ስምምነት አሜሪካን አልጠቀመም ሲሉ ፕሬዚደንት ትራምፕ ትላንት ማታ በንግግራቸው የጠቀሷት ብቸኛ ሀገርም ቻይና ናት።
We've lost 60,000 factories since China joined the World Trade Organization.
ቻይና እንደ አውሮፓ አቆጣጠር በ2001 ዓመተ ምህረት የዓለም የንግድ ድርጅትን ከተቀላቀለች ወዲህ 60 ሺህ ፋብሪካዎችን አጥተናል።
በሌላ በኩል ደግሞ ትራምፕ በትላንቱ ንግግራቸው ወቅት አብዛኞቹ የእስልምና እምነት ተከታይ ከሆኑ ሀገሮች በሚመጡ ፍልሰተኞች ላይ ስላወጡት የጉዞ እገዳ በቀጥታ አላነሱም። እስላማዊ መንግሥት ነኝ የሚለውን አሸባሪ ቡድን አጠፋለሁ ሲሉ ከመዛታቸው ባለፈም በኦባማ አስተዳደር ወቅት ትኩረት ተሰጥቶት ስለቆየው አፍሪካ ያነሱት ነገር የለም። ስቲቭ ግሩዝ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ባልደረባ ያስረዳሉ።
ከዚህ የትራምፕ አስተዳደር የአፍሪካ ፖሊሲው ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየነው ነገር የለም። እስካሁን በውጭ ጉዳይ መስሪያ ቤት ውስጥ ረዳት ሚኒስትር የሚሆኑት ሰው አልተሾሙም። የብዙ የአፍሪካ ሀገሮች አምባሳደሮች ቦታ ገና አልተሞላም። ከነዚህ ሀገሮች አንዷ ደቡብ አፍሪካ ነች።
የትላንት ምሽቱ የፕሬዝደንት ትራምፕ ንግግር በአብላጫው ተቀባይነት አግኝቷል ሊባል እንጂ ታዲያ ብዙ የዓለም መሪዎች ግን አሜሪካን ታላቅ ስለማድረግ ከፕሬዝደንቱ ተጨማሪ ፖሊሲ ማብራሪያዎችን ይጠብቃሉ ሲሉ ተንታኞች ይናገራሉ።
አናንያ ሶሪና ኤልያስ ገብሩ የተባሉ ሁለት ጋዜጠኞችና የኢንተርኔት አምደኞች ክስ ሳይመሰረትባቸውና የታሰሩበትን ምክንያት በይፋ ሳይነገራቸው ከሶስት ወር በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምፅ ሬዲዮ ገለጹ። ወጣቶቹ በጽሑፍ ሐሳባቸውን ከመግለጽ ውጭ የሰሩት ወንጀል የለም ብለዋል ቤተሰቦቻቸው። መንግሥት በበኩሉ የታሰሩ ካሉ ወይም ሙያው የሚጠይቀውን የጋዜጠኝነት ስነ ምግባር ባለማክበራቸው ወይም ደግሞ ጋዜጠኞች ባለመሆናቸው ነው ብሏል። የጋዜጠኞች ደህንነት ተሟጋች ሲፒጄ ጋዜጠኞችና የኢንተርኔት ድረገጽ ጸሐፊዎች የታሰሩት ስለ ጻፉ ብቻ ነው፣ በአስቸኳይ ሊፈቱ ይገባል ማለቱ ይታወሳል። ጽዮን ግርማ ዝርዝሩን ይዛለች።
የጋዜጠኛ አናንያ ሶሪ ባለቤት ወይዘሮ ቤዛዊት ኃይለ ጊዮርጊስ ባለቤቷና የሶስት ዓመት ተኩል ሴት ልጇ አባት ተይዞ ከታሰረ ሶስት ወር እንዳለፈው ትናገራለች። ባለቤቷ በተለያዩ መጽሔትና ጋዜጦች ላይ መጻፉን፣ በድረ ገጾችና በፌስቡክ ገጹ ላይ ሐሳቡን ማንጸባረቁንና በየትኛው ሚዲያ ላይ ሐሳቡን በነጻነት ሲገልጽ ከመመልከቷ ውጪ ሌላ የሰራው ወንጀል እንደሌለ ትናገራለች። ህዳር 8 ቀን 2009 ዓ.ም ወደ አሜሪካ ኤምባሲ ለስብሰባ በመሄድ ላይ ያለ ከመንገድ ላይ ተይዞ መታሰሩን ከማወቅ ውጪ ሌላ ምንም የምታውቀው ነገር እንደሌለም ትገልጻለች።
ምንም ነገር አናውቅም። በምን ተጠርጥሮም እንደሆነ እስር ቤት ብቻ ነው ያለው። አሁን ወደ ህግ ፊትም ቀርቦ ቻርጁም የተነገረው ነገር የለም። እና ይሄ ሰው እንግዲህ ከጋዜጠኝነቱ በስተጀርባ ባለቤት ነው፣ የልጅ አባት ነው። የእሱ ቤት አለመኖር በጣም ብዙ የሚጎዳው ነገር አለና ይጎዳለች፣ ወንድሙ ይጎዳል፣ እህቶቹ ይጎዳሉ። እና የእሱ ከቤት ውስጥ መታጣቱ ለእነሱ እንደ ዞር ማድረግ መስሎ ቢታይም ለእኛ ደግሞ እጦት ነው።
አናንያ ሶሪ በታሰረበት ቀን እንዲሁ በተለያዩ ጋዜጦችና መጽሔቶች ላይ ከሪፖርተርነት እስከ አዘጋጅነት በመስራት የሚታወቀው ጋዜጠኛ ኤልያስ ገብሩም አብሮ እንደታሰረ ቤተሰቦቹ ይናገራሉ። በተጨማሪም ከዚህ ቀደም ከነ ሀብታሙ አያሌው ጋር በእስር የነበረው የአንድነት ፓርቲ አባል ዳንኤል ሽበሽም አብሮ ታስሯል። ጋዜጠኞቹ አሁን ስለሚገኙበት ሁኔታ በቅርብ እንደሚከታተል የገለጽልን የቅርብ ወዳጅ ነኝ ያለ አንድ ግለሰብ ለአሜሪካ ድምጽ አስረድቷል።
መጀመሪያ ገርጂ ፖሊስ ጣቢያ ነበሩ። ከዛ ደግሞ ከሶስት ቀን በኋላ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ያመጧቸው። አሁን ደግሞ ካሉበት ፖሊስ ጣቢያ የመብት ጥያቄ አንስተው ነበረ። ያነሱት ምንድን ነው? እስካሁን ድረስ ከሶስት ወር በላይ ታስረናል። ስለዚህ ካሰርንበት ምክንያትን አላወቅንም። ኮማንድ ፖስቱ ፖሊስም ካለ ይምጣን ያናግረን። ከኛ በኋላ መጥተው ሶስት ዙር ሁለት ዙር እየሄዱ ስልጠና ይመጣሉ። እኛ ግን ቁጭ ብለናል። ክስም ከሆነ ክስም መስርቱብን ብለ ጠይቋቸው ነበር። ያንን ምላሽ በሚጠብቁበት ሰዓት ነው እንግዲህ ማታ ላይ መጥተው እነሱ እንዳለ በታስነዋቸዋል። አንደኛ ነው አናንያ ሶሪ አሁን ያለበት ካሳንቺስ ስድስተኛ ፖሊስ ጣቢያ የሚባለው ነው ያለው፣ እዛ በስር ላይ ይገኛል። ከዛ በመቀጠል ግን ኤልያስ ገብሩ ደግሞ ፖፑላሬ ፖሊስ ጣቢያ ነው የታሰረው፣ የጨርቆስ አካባቢ ነው የሚገኘው። ሶስተኛው ግን ያለው አቶ ዳንኤል ሽበሺ ቄራ አካባቢ መስጊዱ አጠገብ ያለ ጊዜያዊ ፖሊስ ጣቢያ ነው የሚለው ነው።
የጋዜጠኛ ኤልያስ ገብሩ እህት ሰላማዊት ገብሩ የምትኖረው ከአዲስ አበባ ወጣ ብላ በምትገኘው ሆለታ ከተማ ነው። ወንድሟ ከመታሰሩ ውጪ ስለታሰረበት ምክንያት ሳታውቅ ከሶስት ወር በላይ እንዳለፈ ትገልጻለች።
መረጃ የለም ማለት ጋዜጠኛ መሆኑንና ያመነበትን ነገር እንደሚሰራ ብቻ ነው እንጂ የምናውቀው ሌላ ነገር፣ የሰራ ወንጀልም የለም፣ የጻፈው ጽሁፍም የለም፣ ምንም የምናውቀው የለም። ከካፌ እንዲያዙት ብቻ ነው የምናውቀው ማታ ላይ ማለት ነው። አንድ ሰዓት አካባቢ ህዳር 8 ነው ያስገቡት እስር ቤት ማለት ነው። ሄደን ከመጠየቅና ቀለብ ከማድረስ በስተቀረ የሚጠየቅም አካል ጠፋ፣ የሚሉትም ነገር የለም፣ ምንም ነገር የለም። በቃ እንደዚህ ዝም የተባለ ነገር ነው። እኛ ክፍለ ሀገር ነው ያለነን። ከአዲስ አበባ 44 ኪሎ ሜትር ሆለታ ነው። በትራንስፖርት ሁለት ሰዓት ያስኬዳል፣ መሄጃ ብቻ ማለት ነው፣ መመለሻም ሁለት ሰዓት። ስለዚህ እኔ አሁን እኔም ስራ ላይ ነው የማሳልፈው፣ እናቴም ስራ ላይ ነው የምታሳልፈው፣ አባቴ እንኳን ቤት ነው። ያው ትንሽ አቅምም ከበድ ህመምተኛም ስለሆነ በሳምንት ነው ብቶሻል ሄደን ልናየው የምንችለው። በየቀኑ እንኳን ሄደንም ቀለብም አናደርስለትም፣ በየቀኑ ሄደንም ማግኘት አንችልም። ወደ እግዚአብሔር ከመጮህና ከማልቀስ በስተቀረ ሌላ አማራጭ የለንም።
የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር።
ከህግ ውጪ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው።
የጋዜጠኛ አናንያ ሶሪ ባለቤት በበኩሏ አናንያ ከጋዜጠኝነት ውጪ ሌላ ሙያ የለውም ትላለች። ጽፏልም ዘልፏልም ስህተት ሰርቷልም ከተባለ እኮ እድል አግኝቶ መጠየቅ ነበረበት። እንዲሁ እስር ቤት ያለ ምክንያት ማስቀመጥ ምን ይባላል ስትል ትጠይቃለች። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ ከሳምንት በፊት ጋዜጠኞችን በተመለከተ መንግስት ሰዎች ስለ ጻፉ ብቻ አይታሰሩም በሚል የሰጠውን መግለጫ በተመለከተ ተጠይቀው ይህን ምላሽ ሰጥተው ነበር።
It is an objective fact that Ethiopia has jailed dozens of journalists and bloggers. It is an objective fact that so
ኢትዮጵያ በደርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያዥ ሐቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ስራ ነው ብሎ መናገር ከእውነት የራቀ ተግባር ነው።
የጋዜጠኞች መብት ተሟጋቹ ሲፒጄ የዚህ አመት ሪፖርት መሰረት ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ አፋኝ አገር በመባል በሶስተኛ ደረጃ ላይ ትገኛለች ብሏል።
አሉላ፣ አሁን እንግዲህ የሙዚቃ ክፍለ ጊዜ ነው። ምን ሙዚቃ መረጥክልን?
አዳነች፣ ልክ ነው፣ የሙዚቃ ሰዓት ነው። ትንሽ ፋታ እንወስድና ወደ ቀሩት ዘገባዎችና ቅንብሮች እናልፋለን። ለምሽቱ የተመረጠው ጽጌረዳ የተሰኘው ስልት ነው። ጽጌረዳ ብዙዎች ተጫውተውታል። ታዲያ የምሽቱን የሚጫወትልን ድምፃዊው ሸዋንዳኝ ነው። ጽጌረዳ ሸዋን ዳኝ እንዳቀነቀነው ነበር የሰማነው። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ያመለክታል። የሰዓቱን ርዕሰ ዜና ከአዳነች ፍስሐዬ።
ደቡብ ሱዳን ውስጥ 28 የሰብአዊ ረድኤት ሰራተኞች በጸጥታ ስጋት ምክንያት ከማየንዲት ለመውጣት ተገደዋል። በደቡብ ሱዳን ዩኒቲ ክፍለ ሀገር ውስጥ ረሃብ ገብቶባቸዋል ከተባሉት ሁለት ወረዳዎች አንዱ ማየንዲት ነው። ረሃብ መግባቱን የተናገሩት የተባበሩት መንግስታት ድርጅት የረድኤት አገልግሎቶችና የሀገሪቱ መንግስት ናቸው። በአሜሪካ ድምፅ በደቡብ ሱዳን ያለ የሚያተኩር ፕሮግራም ዘጋቢ ዩኒቲ ክፍለ ሀገር ውስጥ ሌላው በረሃብ የተጎዳውን ሊር ወረዳን ጎብኝቷል። ካለፉት 3 ዓመታት ወዲህ ውሃ ላይ የሚበቅሉ እጽዋትንና የበረሃ ፍራፍሬዎችን እየተመገቡ እንደዘለቁ የነገሩት ሲቪሎችን አይቷል። የመንደር ነዋሪዎች ወታደራዊ ጥቃቶች ስለሚሰነዘሩ አርሰው ለመኖር እንዳልቻሉም በጫካና አዘቅቶች ውስጥ ለመኖር እንደተገደዱ ገልጸዋል። የተባበሩት መንግስታት ድርጅት ባለስልጣናት በተናገሩት መሰረት ድርቁ ሰው ሰራሽ ነው፣ የኢኮኖሚ መደርመስና የእርስ በርስ ጦርነት ያስከተለው ነው።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። አሁን ወደ ሱዳን ስደተኞች ጉዳይ እንሄዳለን። የሱዳን ዋና ከተማ ካርቱም ውስጥ የሚበዙት ኢትዮጵያውያንና ጥቂት ኤርትራውያን ያሉባቸው ቁጥራቸው ቢያንስ 65 ጥገኝነት ጥያቄዎች ታስረው ጀርባቸውንና እግራቸውን 40 ጅራፍ መገረፋቸውንና ከመካከላቸው 40 የሚሆኑት ወዲያውኑ ከአገር መባረራቸውን ዘ ጋርዲያን ጋዜጣ ጠበቆችን ጠቅሶ ዘግቧል። ከፍተኛ የገንዘብ መቀጮም ተሰጥቷቸዋል። ይህን ተከትሎም የአውሮፓ ህብረት ጉዳይን እንዲመረምር በአውሮፓ ፓርላማ አባላት ጥሪ ቀርቧል። የሱዳን መንግስት እንዲህ ያለውን ጥቃት የሚያደርሰው የአውሮፓ ህብረት የፍልሰተኞችን መጉረፍ ለመገደብ የሚሰጠው እርዳታ የልብ ልብ ሰጥቶት ነው በማለት ጉዳዩን የሚከታተሉ ተሟጋቾች ያስጠነቅቃሉ። ይህን ዘገባና ካርቱም የሚኖሩ ኢትዮጵያውያንን አነጋግራ ቆንጅት ታየ ዘገባ አዘጋጅታለች።
የሱዳን መንግስት ለመታወቂያ መውጫ የሚጠይቀው ክፍያ እጅግ በጣም ከፍ ብሏልና አነጋግሩልን በማለት በብዙ መቶች የተቆጠሩ ኢትዮጵያውያን ካርቱም በሚገኘው የኢትዮጵያ ኤምባሲ ደጃፍ ሰልፍ አድርገዋል። ከካርቱም ባነጋገርናቸው ኢትዮጵያውያን መሰረት የኢትዮጵያ ኤምባሲ ብሶታችሁን በተመለከተ ከሱዳን ባለስልጣናት ጋር ተነጋግረን መልስ እናመጣለን ያሉበትን ቀን ቃል አልጠበቁም ብለው ድምጻቸውን ለማሰማት ነው ወደ ኤምባሲው የሄዱት። ኤምባሲ ባለስልጣናት ወጥተው ያነጋግሩን አለያም አስገቡን በሚል ከጥበቃ አባላት ጋር አስገቡን አትገቡም ጭቅጭቅ መሀል የሱዳን መንግስት የጸጥታ ኃይሎች ደርሰው ተሰላፊውን ደበደቡ። 65 የሚሆኑትን አሰሩ። ወደ 35 የሚሆኑትን ደግሞ ወደ ኢትዮጵያ መልሰዋቸዋል ብለዋል። ይህ ድንገት የአውሮፓ ኮሚሽን ለፍልሰት ችግር መላ ከመፈለግ በተያያዘ ለሱዳን ከመደበው ከ1 ሚሊዮን ዶላር የሚበልጥ እርዳታ ጋር ያቆራኘው የሰብአዊ መብት ከበሬታ ቅድመ ሁኔታ ጥንካሬ የለውም የሚል ስጋት ቀስቅሷል። የአውሮፓ ፓርላማ የሰብአዊ መብቶች ንዑስ ኮሚቴ ምክትል ሊቀመንበር የሆኑት ባርብራ ሎስፒለር ህብረቱ በጉዳዩ ዙሪያ ምርመራ እንዲከፍት ጠይቀዋል። የአውሮፓ ህብረት የተፈጠረውን ሁኔታ በግልጽ መቃወም፣ ብርቱ ምርመራ ማካሄድና አስፈላጊው ድምዳሜ ላይ መድረስ አለበት ብለዋል። የፓርላማው አባል የተሻለ የፍልሰት አያያዝ ቤተር ማይግሬሽን ማኔጅመንት የሚባለውን የመሳሰሉ መርሃ ግብሮች ህብረቱ በሰብአዊ መብት ረገጣ ተግባራት ተባባሪ እንዲሆን የሚያደርግ ከሆነ ደግሞም ይህ እየሆነ ነው ብዬ ነው የማምነው፣ በአስቸኳይ ማቋረጥ አለብን ሲሉ ማሳሰባቸውን ሪፖርቱ ጠቅሷል። የአውሮፓ ህብረት ከሱዳን ጋር የሚያደርገውን ትብብር ካጠናከረበት ጊዜ ወዲህ በስደተኞች ላይ የሚፈጸመው የጭካኔ አድራጎት ተባብሷል ሲሉ ለደህንነታቸው ሲሉ ስማቸው እንዲነገር ያልፈለጉ ሱዳን የሚገኙ የሰብአዊ መብት ተሟጋች መናገራቸውንም ጋርዲያን አክሏል። ካርቱም የሚኖረው አቶ ደረጀ አበራ በመታወቂያ ክፍያው ማሻቀብ ከባድ ችግር ተፈጥሮብናል ብሏል። ባለፈው ሳምንት የተፈጠረውን ጠይቄዋለሁ። አሁንም እስር ላይ ያሉና ወደ ኢትዮጵያ የተመለሱ እንዲመለሱ የተደረጉ እንዳሉ አውቃለሁ ይላል አቶ ደረጀ።
ቀደም ሲል ማንኛውም የውጭ ዜጋ በእነሱ አባባል አጃኒብ በ101 ብር የሚወጣ መታወቂያ አሊያም ደግሞ በእነሱ አባባል ቢጣቃ የሚባል በዛ ነበረ እየኖርን የነበረው። ነገር ግን በየሰዓቱ 200 ብር 300 ጂኔ የሱዳን ፓውንድ ማለት ነው እያደረጉት እስከ ዛሬ 3 ወር ድረስ 500 የሱዳን ፓውንድ አስገብተውት ነበረ። ያንንም መታወቂያ የያዘው ሰው ራሱ አንድ ጊዜ ተሰብሯል። ሌላም ደግሞ አንዱ ቀማሽና ሌላ ሰው እየላከብሽ አሁን እንደውም መጨረሻ ሰዓት ላይ እስከ 5000 ብር የምንቀጣበት ሁኔታ ነበረ።
በእነሱ ፓውንድ በኢትዮጵያ ወደ 5000 ብር ገደማ የሚሆን
ኦልሞስት እንደዛ ማለት ነው። አዎ የዚህ ሀገር 5000 ብር ኦልሞስት 6500 አካባቢ ይሆናል በኢትዮጵያ ብር ሲመነዘር። ይህም አልበቃ ብሎ ከአንድ ወር በፊት እያንዳንዱ ማንኛውም አጃኒብ ማለትም የውጭ ዜጋ ማለት ነው 2030 ብር እንዲከፍል ያንኑ መታወቂያ ለአመት ሆኖ በየአመቱ ያደሱ እንዲኖሩ በሚል አንዳንድ ወሬዎች ሲሰሙ እኛም ወደ ኤምባሲው አቀረብን።
ወደ ኢትዮጵያ ኤምባሲ ካርቱም ወዳለው
እዛም አቅርበን ነበር። ጉዳዩን ሰምተናል። ስለዚህ ወደሚመለከታቸው አካላት ጋር እየተነጋገርን ነው በሚል ይህንን መልስ ነው የመለሱልን። የዛሬ 3 ሳምንት በርከት ያለን ሰዎች ያሉ ሰዎች ወደ ኤምባሲው ሄዱ
ለመጠየቅ ምን ደረሰልን ለማለት።
አዎ ስለዚህ የኤምባሲው መልስ የሰጠን ለዛሬ ሳምንት አርብ እናሳውቃችኋለን። ጉዳዩን ስላልጨረስን ከሚመለከተው አካል ጋር እየተነጋገርንና እልባት ላይ ያልደረስን በመሆናችን የአሁኑን አርብ በየቤታችሁ ሆናችሁ እንድታሳልፉ የረፍት ጊዜያችሁን። ይህን መልእክት ያልደረሰውም ሰው አለ። በቸልተኝነት የተወውም ነው ከሚል ግምት ሰዎቻችን ወደ ኤምባሲው ሄዱ፣ ወደ ውስጥ አትገቡም በሚል ውጭ ላይ ቤታችሁን ማሰማት ትችላላችሁ፣ መንገድ ዳር ነው በሚል በሚያናገረችበት ሰዓት ይህ የሱዳን መሬት ነው፣ ስለዚህ ማስፋልት መንገድ ዘግተናል፣ ወደ ውስጥ ገብተን እንነጋገር የሚል ከስደተኛው ይሄ ጥያቄ ሲቀርብ አትገቡም በሚል በተነሳ ጸብ ነው እንግዲህ ፖሊሶች መጥተው ወደ 65 ሰዎች ወደ እስር ቤት ይሰጣሉ። የተጎዳም ሰው አለ። በአስለቃሽ ጋዝ ጭስ ነው እንደውም የበታተኗቸው። የተጎዳም ሰው አለ። ሆስፒታል የሚገባ ሰው እንደነበረ አውቃለሁኝ። ከነዛም መካከል ደግሞ በማግስቱ አርብ ቅዳሜ የሆኑ ፍርድ ቤት የሚያቀረቧቸው አሉ። አንድ 35 ሰዎች ተቀጥተው ግማሹን 5000 ከዛ በኋላ ወደ አጃኒ ቢወስዷቸውና 2000 ጨምረው 7000 9000 የሚተቀጣለ ይህንን ተቀጥተው 35 አሳፈሯቸው መንገድ ላይ ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ የሚሄደው የት እንዳሉ አናቅም ነው ያለኝ የቅርብ ወዳጄ። አንድ ወንድሙ ታስሮበት ነበርና ያለውን ኢንፎርሜሽን ስጠይቀው እስከ መንገድ ድረስ እያሳፈሩን ነው። ቀሪዎች ደግሞ 27 ናቸው አካባቢ አሁንም እንደ እስር ቤት እንዳሉ ነው። ምክንያቱም እነሱ አልከፈሉም። ያለው ሁኔታ ይህን ይመስላል። ለእኛም አሁን አስጊ ላይ ነው ያለ ነው። ምክንያቱም 2000 እንከፍላለን ወይም ከፍለንም በሰላም የምንኖርም ከሆነ ሰየው ነው። ለዚህም በቂ መልስ እንዳላገኘን ነው የምነግርሽ።
እስር ላይ ስላሉትና ተባረዋል፣ የት እንደደረሱ አልታወቀም ስለተባሉት ኢትዮጵያውያን ለመጠየቅ ዛሬ ወደ ካርቱም የኢትዮጵያ ኤምባሲ ደውዬ ነበረ። የሚመለከታቸውን ባለስልጣናት ለማግኘት ለዛሬ አልተቻለም። ነገር ግን ባለፈው ሳምንት የኦሮምኛ ስርጭት ክፍል ባልደረባችን ቱጁቤ ኩሳ የኤምባሲውን የዳያስፖራ ክፍል ኃላፊ አቶ አምሳሉ ሀብቴን ጠይቃ ያገኘችውን ምላሽ እነሆ።
ባለፈው አርብ የወጡ ሰዎች እንዳይወጡ በማስታወቂያም በተለያዩ ኢንፎርሜሽን በመገናኛ ብዙሀንም ጭምር ማለት በማህበራዊ ድረገጾችም ጭምር አስተላልፈናል። ይሄን ሰምቶ አብዛኛው ህዝብ አልመጣም። ነገር ግን የተወሰኑ ወደ 400-500 የሚደርሱ ሰዎች በኤምባሲው ዙሪያ ከጠዋት ጀምሮ ቀረቡ። እኛ የዜጎች መምጣታቸውን ሰምተን በዋናነት እኔ እዚያ ቦታ ላይ ነበርኩኝ፣ ደው ስለሚመለከተኝ እነሱ መሀል ገብቼ ሁሉንም ነገር ያለውን የሄድንበትን ርቀት ቀጣይ የምንሄድበትን እዛን አንዳንድ መንግስት ኃላፊዎች በኩልም ያለውን ፖዘቲቭ ሪያክሽን አስረዳኋቸው ማለት ነው። ቀጣይ ደግሞ እኛ መሄድ የሚገባን ስቴፕ ሁሉ እንሄዳለን። አሁን ግን ሰልፉ ያልተፈቀደ ሰልፍ ስለሆነ ሁላችሁም ወደ ቤታችሁ ሂዱ፣ ካላትም ጋር ከሱዳን ሴኩሪቲም ጋር እንዳያጋጫችሁ፣ ይሄ ነው ያለው ነገር። እኛ ስራውን እንቀጥላለን፣ የእናንተ ጥያቄ የእኛ ጥያቄ ነው የሚለውን ቢያንስ ለ3 ለማስረዳት ሙከራ ነው የተደረገው። ይሄን እምቢ በማለት ነው እንግዲህ የተወሰኑት ከዛ የሰሙት የተቀነሰ ሄዶ የተወሰኑ ቁጥራቸው ዝቅ ያሉ አንሄድም በሚል በኋላ ላይ ከፖሊስ ጋር የተወሰነ ድንጋይ የመወርወር ነገር እንትን አድርገው ነበረ። ዘን ፋይናሊ ፖሊስ ብዙ ነው የታገሰው፣ እኛንም እያዩን ስለሆነ በቦታው እኛ ስለነበርን የሆነ ሆነው ግን መጨረሻ ላይ ፖሊስ ላይ መወርወር ስለተጀመረ ኃይል ጨምረው አድማ ብትና ስራ ተሰርቷል ማለት ነው።
አቶ አምሳሉን የኤምባሲውን የዳያስፖራ ክፍል ኃላፊ እናመሰግናለን። የአውሮፓ ፓርላማዋ አባል በሱዳን የስደተኞች አያያዝ ጉዳይ ያሰሙትን ስጋት በተመለከተ በቀጣይ ዝግጅት እንመለስበታለን።
ቆንጅት ታየን ለዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሳምንታዊ ቅንብር ዲሞክራሲ በተግባር አዲሱ የሶማሊያ ፕሬዝዳንት ሙሐመድ አብዱላሂ ፎርማጆና መንግስታቸው ከህዝብ ከፍተኛ ደረጃ የሚጠበቁባቸውን ተግባራት ለማሟላት የአካባቢውን ሀያል መንግስታት ወይም ሀያላን አመኔታ ማግኘት ይኖርባቸዋል ሲሉ ተንታኞች ያስጠነቅቃሉ። ሙሐመድ አብዱላሂ ፎርማጆ ሶማሊያዊ አሜሪካዊ ሲሆኑ ከአንድ ወር ግድም በፊት ለስልጣን የበቁት በተካሄደው ምርጫ የተኳቸውን ሐሰን ሼክ መሐመድን፣ የቀድሞውን ፕሬዚዳንት ሼክ ሸሪፍ አህመድንና ሌሎች 20 የሚጠጉ እጩዎችን አሸንፈው ነው። ፎርማጆ በሚል ቅጽል ስም የሚታወቁት አዲሱ ፕሬዚዳንት ከፍተኛ የህዝብ ድጋፍ በማግኘት የተመረጡ ሲሆን በደጋፊዎቻቸው ዘንድ ሀገር ወዳድና ከሙስና ሚራቁ ተደርገው ይታያሉ ይላል። መሐመድ አብዱላህ ፎርማጆ ገና ስልጣን በያዙ ጥቂት ሳምንታት ውስጥ ግን ከጎረቤት ሀገሮች በተለይም ከኢትዮጵያ ጋር የሚኖራቸውን ግንኙነት ምን አይነት ገጽታ ሊኖር ይችላል የሚለው ጥያቄ ያሳደረው ስጋት እያደገ መጥቷል። የሶማሊያ አገልግሎት ባልደረባ መሐመድ ኦላድ ሐሰን ያጠናቀረውን ዘገባ ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር እንዲህ አሰናድቶታል።
መሐመድ አብዱላሂ ፋርማጆ ፕሬዝደንት ተብለው ቃለ መሐላ በፈጸሙበት ወቅት ባደረጉት ንግግር ያስተላለፉት መልእክት በቀጥታ ለኢትዮጵያ እንደሆነ ነው ብዙዎች የተረጎሙት።
ወሐና ዳልካን ደርስከናሃይ አንሲንዶና እህትራም
መንግስቴ ሌላውን ያከብራል። በጎረቤት አገሮቼ ውስጥ ጉዳይም ጣልቃ አይገባም። እኛም ከነርሱ በተመሳሳይ ከበሬታ እንጠብቃለን
ነበር ያሉት አዲሱ የሶማሊያ ፕሬዝደንት። ተንታኞች እንደሚሉት ባለፈው የሶማሊያ ምርጫ የኢትዮጵያ ፍላጎት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ እንደገና እንዲመረጡ ነበር። ሌላው ደግሞ ፋርማጆ ከተመረጡ በኋላ ለመጀመሪያ ጊዜ የጎበኙት ሳውዲ አረቢያን መሆኑና የሌሎች ተቃራኒ ስትራቴጂያዊ ፍላጎቶች በሙሉ የሚያመለክቱት በአዲሶቹ የሶማሊያ መሪዎችና በኢትዮጵያ መካከል ያለው ግንኙነት እየተሰነጠቀ መሆኑን እንደሆነ ተንታኞች ያስረዳሉ። ዛካሪያ ዩሱፍ በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ ሶማሊያዊ የፖለቲካ ተንታኝ ናቸው። ሁለቱ አገሮች ማለት ሶማሊያና ኢትዮጵያ በተሻለ ግንኙነታቸው መቀጠል ያስፈልጋቸዋል ይላሉ።
The relation between the Somali federal government and Ethiopia it looks like now to need a more improvement.
በአሁኑ ወቅት በሶማሌና በኢትዮጵያ መካከለ ያለው ግንኙነት መሻሻል አለበት። ኢትዮጵያ ፕሮግራሞቹ እንዲቀጥሉ ከነበረ ፍላጎት አንጻር ሐሰን ሼክ መሐመድን ደግፋለች። አሁን ግን ፈርማጆና ኢትዮጵያ አዲስ የመተማመንና የሁለቱን አገሮች ብሔራዊ ፍላጎቶች የሚያስጠብቁ ግንኙነቶችን መፍጠር አለባቸው።
ሙርሳል ሳኔ ሞቃዲሾ የሚገኘው የፖሊሲ ጥናቶች ቅርስ ተቋም ምክትል ዳይሬክተር ናቸው። በምርጫ ዘመቻ ወቅት የነበሩ ፖሊሲዎች የኢትዮጵያና ሶማሊያን ግንኙነቶች ይጎዳሉ ብዬ አላምንም ብለዋል።
በምርጫው ወቅት የነበሩ ሁኔታዎች ከድህረ ምርጫው የተለዩ ይሆናሉ። ሶማሊያ አሁን ፕሬዝዳንትና ጠቅላይ ሚኒስትር አላት። ሁለቱ አገሮች ደግሞ ተጎራባች በመሆናቸው የጋራ መከባበር ይኖራቸዋል። አገሮች ቋሚ ፍላጎቶች አሏቸው። የህዝብ አመለካከትና መሪዎች ሊቀየሩ ይችላሉ። አብይ የሆኑ ብሔራዊ ጥቅሞቻቸው ግን አይቀየሩም። ስለዚህ በምርጫው ዘመቻ ወቅት የተነሱ ጉዳዮች የሁለቱን አገሮች ግንኙነቶች አይጎዱም የሚል ተስፋ አለኝ።
አዲሱ የሶማሊያ ፕሬዝደንት መሐመድ አብዱላሂ ፋርማጆ ስልጣን ከያዙ በኋላ ለመጀመሪያ ጊዜ የጎበኙት የባዕድ ሀገር ሳውዲ አረቢያን ነው። አንዳንድ የፖለቲካ ተንታኞች ይህን የፕሬዝደንቱን እርምጃ ያዩት እንዳልተለመደና የሶማሊያ ሽርክና ከአካባቢው ሀገሮች ወጥቶ ወደ አረቦች እንደ ተዛወረ አድርገው ነው። የሶማሊያ መሪዎች ከዚህ ቀደም የሚታወቁት የመጀመሪያ የውጭ ሀገሮች ጉብኝታቸውን በአብዛኛው ወደ ኢትዮጵያ እንደሚያደርጉ ነበር። የቀድሞው የሶማሊያ ፕሬዝደንት አብዱል ቃሲም ሳላድ ሐሰን እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ላይ የመጀመሪያ ጉብኝታቸውን በሳውዲ አረቢያ ባደረጉበት ወቅት ከኢትዮጵያ ጋር የነበራቸው ግንኙነት ማብቃቱ ይታወሳል ይላሉ ተንታኞች። በዚያ ምክንያትም ኢትዮጵያ የአብዲ ቃሲምን መንግስት ተቃውማ የጦር አበጋዞችን መደገፍ ያዘች ሲሉም ያብራራሉ ዛካሪያ ዩሱፍ። የሶማሊያ መንግስት እንደሚለው ግን የአሁኑ ፕሬዝደንት መሐመድ አብዱላሂ ፋርማጆ ሳውዲን የጎበኙት ከንጉሱ ከሳልማን ኦፊሴላዊ ግብዣ ቀርቦላቸው ነው። አሁንም ግን ከጉብኝታቸው ጀርባ ያለው ጉዳይ ግልጽ አይደለም። የተካሄደው ግን በተከሰተው ከባድ ድርቅ ሳቢያ ብዙ ሚሊዮን የአካባቢው ህዝቦች ለሞት በተጋለጡበት ወቅት ነው። ለሶማሊያ መንግስት የልዑካን ቡድን ቅርበት ያላቸው ማንነታቸው ያልተገለጸ አንዳንድ ምንጮች ለቪኦኤ ሲናገሩ በጉብኝቱ ወቅት ውይይት ከተደረጉባቸው የጸጥታ ጉዳዮች መካከል የተባበረው የአረብ ራቢጣ በርበራ ውስጥ ወታደራዊ ጦር ሰፈር የመገንባት እቅድ ይገኝበታል ብለዋል። አብዱኒር ሼህ መሐመድ በ2011-2012 የሶማሊያ የትምህርት ሚኒስትር ነበሩ። ለአንድ ጊዜ የተደረገ ጉብኝት የፖሊሲ ለውጥ አያስከትልም ይላሉ። አዲሱ የሶማሊያ ፕሬዝደንት ፋርማጆም በሳውዲ ጉብኝታቸው ምክንያት ጀርባቸውን ለጎረቤቶቻቸው ሰጥተው ከአረብ ሀገሮች ጋር አዲስ ሽርክና የመፍጠር ፍላጎት አይኖራቸውም ሲሉ ያስረዳሉ።
I'm sure that Saudi has interests in the region as well as the United Arab Emirates.
ሳውዲ አረቢያ በአካባቢው ሀገሮች ላይ ፍላጎት እንዳላት እርግጠኛ ነኝ። የተባበረው የአረብ ራቢጣም እንዲሁ። በዚህ ጉብኝት የተካሄዱ ውይይቶች አዲሱ መንግስት ተሟልቶ ከተመሰረተ በኋላ ይቀጥላሉ። ስለዚህ አንዴ በተደረገ ጉብኝት በሶማሊያና ሳውዲ አረቢያ መካከል ሊፈጠር የሚችለውን ግንኙነት ያጎላል ብዬ አላስብም።
ባለፈው ወር ሞቃዲሾ በተካሄደው በአዲሱ የሶማሊያ ፕሬዝደንት የምርቃ ስነ ስርዓት ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የኬንያው ፕሬዝደንት ኡሁሩ ኬንያታና የጅቡቲው መሪ ኢስማኤል ኦማር ጌሌ የተገኙ ሲሆን ሁሉም ከፋርማጆ መንግስት ጋር ተባብረው እንደሚሰሩ ቃል ገብተዋል። በዚህ ወቅት ታዲያ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያደረጉት ንግግር እንደ ሌሎቹ መሪዎች ሳይሆን አጭር፣ ጥንቃቄ የተመላበትና ከ39ኙ አብዛኞቹ አዳዲስና ወጣት ከሆኑት የፓርላማ አባላት የተደረገለት አቀባበል ዝቅተኛ ነበር። ከመቀመጫቸው ተነስተው ለጠቅላይ ሚኒስትር ኃይለ ማርያም በጭብጨባ ድጋፋቸውን የሰጡት የፓርላማ አባላት በቁጥር አነስተኛ ናቸው። ስትራቴጂያዊ ፍላጎቶችን በተመለከተ በዚህ በያዝነው የካቲት ወር መግቢያ ላይ የራስ ገዙ የሶማሊላንድ ሪፑብሊክ ፓርላማ አባላት የተባበረው አረብ ራቢጣ በበርበራ የወደብ ከተማ ወታደራዊ ጦር ሰፈር ለማቋቋም ያቀረበውን እቅድ በስምምነት አጽድቀዋል። ይህን ስምምነት አስመልክቶ ግን ከተሰናበቱትም ሆነ አሁን አዲስ ከተመረጡት የሶማሊያ ፕሬዝደንት የተሰጠ ምንም አስተያየት የለም። ብዙ ሶማሌዎች ግን የሀገሪቱን ብሔራዊ ጥቅሞች በመጻረር ከሶማሊያ መንግሥት በሚስጥር የተሰጠ ፍቃድ ነው ሲሉ ይጠረጥራሉ። ታዛቢዎች እንደሚሉት ያ ስምምነት ኢትዮጵያን ጨምሮ በአፍሪካ ቀንድ ባሉ የሶማሊያ ጎረቤቶች ዘንድ አነጋጋሪ ሆኗል። በተለይ ኢትዮጵያ የተባበረው የአረብ ራቢጣ በየመን አማጽያን ላይ ወታደራዊ ዘመቻ ለማካሄድ የሚያግዝ በኤርትራ የአሰብ ወደብ ላይ ባቋቋመችው ወታደራዊ ጦር ሰፈር ደስተኛ አይደለችም። የሶማሊያ ቅርብ ወዳጅ ጅቡቲም ከአረብ ራቢጣ ጋር ጥሩ ግንኙነት ባይኖራትም የዩናይትድ ስቴትስን ጨምሮ የበርካታ ባዕዳን ሀገሮች ጦር ሰፈሮችን ታስተናግዳለች። አንድ ማንነታቸው እንዳይገለጽ የጠየቁ የሶማሊያ መንግሥት ባለሥልጣን ለቪኦኤ ሲናገሩ ጅቡቲ የአረብ ራቢጣ በሶማሌላንድ ወታደራዊ ጦር ሰፈር ለማቋቋም ያለውን ዕቅድ አስመልክታ ስጋቷን ከሶማሊያ መንግሥት ባለሥልጣናት ጋር ተወያይታለች ብለዋል። የአይሲጂው ማለትም የዓለም አቀፉ ቀውስ አስወጋጅ ቡድን ባልደረባ ዘካሪያ ዩሱፍ ይህን መሰሉ ስትራቴጂያዊ ፍላጎት ሶማሊያን የእጅ አዙር ጦርነት የሚካሄድባት ምድር ሊያደርጋት ይችላል ይላሉ። በአንድ ወገን በሳውዲ የሚመራው የአረቦች ጥምረት፣ በሌላው ወገን የአፍቃሪ ኢራን ሁቲ አማጽያን፣ እንዲሁም ለረጅም ጊዜ ሲንተከተክ የቆየው በአባይ ወንዝ አጠቃቀም ምክንያት በግብፅና በኢትዮጵያ መካከል ያለው አለመግባባት ሁሉንም ወደ ሶማሊያ ሊስብ ይችላል የሚል ግምት አለ ይላሉ ዘካሪያ ዩሱፍ።
Not the threat Ethiopia is concerning directly to the Emirates. But the Emirates and the Egypt, they have a
ኢትዮጵያ በቀጥታ ከአረብ ራቢጣ የሚመጣ ስጋት አይደለም የሚሰማት። የሚያስፈራት ግብጽ ከአረቦች ጋር ጥሩ ግንኙነት ስላላት፣ በተለይ የተባበረው የአረብ ራቢጣ በግብጽና ኢትዮጵያ መካከል ወታደራዊ ግጭት ቢፈጠር የበርበራን ጦር ሰፈር ልትጠቀም ትችላለች የሚለው ነው።
በሌላ በኩል ግን አሸባሪውን የአልሻባብ ቡድን በመዋጋት ረገድ ኢትዮጵያ ቁልፍ ሚና እንደምትጫወት ይታወቃል። አልሻባብ ምንም እንኳ ወታደራዊ ሽንፈት ቢገጥመውም አሁንም ሞቃዲሾ ከተማ ውስጥ በሆቴሎች ላይ ጥቃት ማድረሱንና ኢላማ በተደረጉ የመንግሥቱ ደጋፊዎች ላይ ግድያ መፈጸሙን ቀጥሏል። ፋርማጆ ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ባደረጉት ንግግርም ለአስርት ዓመታት የጎሳ ትርምስና ሙስሊም ነውጠኝነት የደቆሳትን አሁን ደግሞ ድርቅ ዜጎቿን ለመፍጀት ባጠላበት ሁኔታ ላይ የምትገኘውን ሀገር ለማዳን በጀመሩት ጥረት እንዲያግዝ ሕዝቡን ተማጽነዋል። መንግሥታቸው አልሻባብን በመጨረሻው እንደሚያሸንፍ ግን ቃል ገብተዋል። የፖለቲካ ተንታኞች ግን አልሻባብን ለማሸነፍ ከተፈለገ በአሁኑ ወቅት ኢትዮጵያን መነካካቱና በጥላቻ ዐይን መመልከቱ ስትራቴጂያዊ አማራጭ አይሆንም ይላሉ። ምክንያቱም ኢትዮጵያ ወታደሮቿን በቋፍ ላይ ከሚገኙ ድንበሮች ላይ ካነሳች ነውጠኞች ተመልሰው ወደ ቀድሞ ስፍራቸው ሊገቡ ይችላሉና ሲሉም ያስጠነቅቃሉ። ኢትዮጵያ በአሚሶም ስር በርካታ ባታሊዮን ጦር አሰልፋለች። በተጨማሪም ከመንግሥቱ ጋር ባላት የጸጥታ ጥበቃ ስምምነት መሠረት ደቡብና ማዕከላዊ ሶማሊያ ውስጥ የሚንቀሳቀሱ ብዙ ሺህ ወታደሮች አሏት። ስለዚህ አልሻባብ አዲስ የማጥቃት ዘመቻ በመንግሥቱ ላይ ቢከፍት በተለይ በገጠሩ አካባቢ ፈጥኖ መከላከል የሚችለው የኢትዮጵያ ጦር ነው። ኢትዮጵያ በሌላ በኩል ጎሳን መሰረት አድርገው የፌዴራሉ መንግስት አባል በመሆን ራሳቸውን ፕሬዝደንት እያሉ የሚጠሩ አስተዳዳሪዎችን ካስተባበረች በማዕከላዊው መንግስት ላይ ሊነሱ ይችላሉ። አልሻባብ መንግስቱን ከመጣል ለመከላከል ከ20ሺ በላይ የአፍሪካ ህብረት ወታደሮች ከ2007 ዓ.ም ጀምሮ ሶማሊያ ውስጥ ይገኛሉ። ጦሩ የሚመራው በአፍሪካ ህብረት ይሁን እንጂ ታዲያ የተባበሩት መንግስታት ድርጅት ስልጣን ተሰጥቶታል።
አድማጮች፣ አሁን የፕሮግራም ማሳሰቢያ ያለን። በኢትዮጵያ ገዢው ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች በአገሪቱ ሰላም ለማውረድ ድርድር ሊቀመጡ ተስማምተዋል። በኢትዮጵያ በፖለቲካ ተቃዋሚዎች መካከል ሰላምና መቻቻል እንዲኖር፣ የህዝቡ ችግር እንዲፈቱና ተሰሚነት ኖሮት በሰላም ዲሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታመናል። የጥያቄዎቻችን መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል በሚለውና ሌሎች ከእናንተ የሚቀርቡ ጥያቄዎች የአረና ትግራይ ፓርቲ ከፍተኛ አመራር አባል አቶ ገብሩ አስራት እንዲሁም ለረጅም ዓመታት በኢትዮጵያ በእስር ከቆዩ በኋላ የተፈቱና ቀድሞ የመኢሶን አባል የነበሩ አቶ አበራ የማነአብ ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በ202-205-9942 የውስጥ መስመር 14 ወይም በኢሜይል አድራሻችን horn@voanews.com ላኩልን። አለያም የስልክ ቁጥራችሁን horn@voanews.com ኢሜይላችን ላኩልንና መልሰን እንደውላለን።
አድማጮች፣ አሁን ትንታኔ። የዩናይትድ ስቴትስ መግቢያ ቪዛ ከእንግዲህ ሊሰጥ የሚገባው ሊያገኙት ለሚገባቸው ሰዎች ብቻ መሆን እንደሚኖርበት ፕሬዚዳንት ዶናልድ ትራምፕ ትናንት ማምሻው ላይ ተናግረዋል። በተጨማሪም ፕሬዚዳንቱ የአሜሪካ ጥቅድ መፈክራቸውን ለተወካዮች ምክር ቤት ጥምር ስብሰባ ባደረጉት የመጀመሪያ ንግግራቸው ላይ በድጋሚ በአጽንኦት አንስተውታል። ስፋት ያላቸው የአገሪቱንና ዓለም አቀፍ ጉዳዮችን የዳሰሱበትን ከአንድ ሰዓት በላይ በዘለቀው ፕሬዚዳንት ትራምፕ ንግግር ላይ የፖለቲካ ሳይንስና የምጣኔ ሀብት ምሁራን ለአሜሪካ ድምፅ ትንታኔዎችን አቅርበዋል። ተንታኞቹ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ፣ በኢሊኖይ ዊሊያም ሃርፐር ኮሌጅ የምጣኔ ሀብት ጥናት ፕሮፌሰርና የዲፓርትመንቱ ሊቀመንበር ዶክተር ጌታቸው በጋሻው፣ እንዲሁም በቴክሳሱ ኮሊንስ ኮሌጅ የምጣኔ ሀብት ጥናት ፕሮፌሰር ዶክተር መሐመድ አባጀበል ጣይሮ ናቸው። ሰለሞን አበተ ነው ሶስቱንም ያነጋገራቸው።
እንዴት አገኛችሁት ይህንን የፕሬዚደንት ዶናልድ ትራምፕ ንግግር? ከፕሮፌሰር መሐመድ ሊጀምር። መሐመድ አባጀበል ከኮሊንስ ኮሌጅ።
አመሰግናለሁ። ፕሬዚደንት ትራምፕ ከበፊቱ ትንሽ ለየት ብሏል። ዛሬ የእሳቸው አቀራረብ፣ አነጋገር በጣም የተለየ ነው በፊት ከምናውቀው። እስካሁን አንድ 6 ሳምንት መሰለኝ ፕሬዚደንት ከሆኑ እና የእሳቸው ዋይት ሀውስ እስካሁን የምናውቀውን በሽኩቻ በእሳቸው እና በሚዲያ መካከል ያለው ግንኙነት ደግሞ በጣም ትራኔ የበዛበት ጦርነት ነው። ከዲሞክራቶችም ጋር ጦርነት ነው እና ይሄን ንግግር እኔ እንደሚመስለኝ የፈለጉት እንደገና ለመጀመር ፈልገው ይመስለኛል። ለምረጡኝ ስትወዳደር እና ከተመረጥክ በኋላ ደግሞ መንግስት ሆኖ ማገልገል በጣም የተለያዩ ነገር መሆናቸውን አሁን የተረዱ ይመስለኛል እና የሚፈልጉትን ነገር ብቻቸውን ማድረግ እንደማይችሉ የገባቸው ይመስለኛል እና ወደፊት መራመድ የሚችሉት አንደኛ የሀገር አትሊስት የማጆሪቲ ህዝብ ድጋፍ ያስፈልጋል፣ ሁለተኛ ደግሞ ከዲሞክራቶች ጋርም መስራት ያስፈልጋቸዋል እና ዛሬ ራሳቸውን የረዱ ይመስለኛል። አቀራረባቸው ጥሩ ነው። ስፔሲፊክስ ይጎለዋል እስካሁን ያሉት ነገር። ለምሳሌ ስለ ኦባማ ኬር አውርተዋል፣ ምንም አይነት ስፔሲፊክ አልሰጡም።
ፕሮፌሰር መሐመድ፣ ወደ እነዚህ አይነት ዝርዝር ጉዳዮች እንገባለን በሚቀጥለው የንግግራችን ዙር። አሁን እንድትገመግሙልኝ የፈለግኩት በአጠቃላይ የዛሬ ንግግራቸውን መንፈስ አቀራረባቸውን ቀደም ሲል ከጠበቃችሁት ጋር ምን እንደሚመስል።
እኔ እንደሚመስለኝ ሰለሞን፣ ፕሬዚደንት ትረምፕ ማድረግ የፈለጉት ምንድን ነው? የአሜሪካን ምርጫ እንደምታውቀው በየ2 አመቱ አለ። House of Representatives እና በጣም ለአንድ ጎን የሚያመዝን መንግስት የአሜሪካን ህዝብ ብዙ ጊዜ አይወደውም እና ብዙ ሪፐብሊካኖች በጣም ተጨንቀዋል። ያ አሁን አሸንፈዋል። ግን የዛሬ 2 አመት ደሞ ምርጫ ሲመጣ እንዴት ነው ምን ሆነው እንደዚህ ህዝብን በሙሉ ከሚዲያ ጋር ጦርነት ከዲሞክራቶች ጋር ጦርነት እሳቸውን አንድ ነገር ያለ ሰው በሙሉ በትዊተር ይለቁበታል ፕሬዝዳንት ትራምፕና ይሄንን ባላንስ ማድረግ ነው የፈለጉት። እኔ እንደሚመስለኝ ለቤዛቸውን ማስኮረፍ አልፈለጉም። እኔ ከንግግራቸው የገባኝ ለደጋፊዎቻቸው የሚመጥን ነገር እየሰጡ ለዲሞክራቶችም ደግሞ አቀራረባቸውን ያሳምሩ ይመስለኛል እና በዛ በኩል ንግግራቸው ሰክሰስፉል ይመስለኛል።
እሺ፣ ወደ ፕሮፌሰር ብሩክ ደግሞ ዞር ልበል። እንዴት አገኙት ንግግሩ?
አመሰግናለሁ አቶ ሰለሞን። ንግግሩ እንደው በአጠቃላይ ዝርዝር ነጥቦች አሉ፣ መነጋገር እንችላለን። እንዳልከው በሁለተኛ ዙር ስለምንመጣ በጥልቀት አልገባም። ሆኖም ግን አሁን በአጠቃላይ በተመለከተ በአግርሞት ነው ያገኘሁት። ምክንያቱም ለመጀመሪያ ጊዜ ልልበልህ፣ በተለይ በእንዲህ አይነት መድረክ ላይ ቀርበው ከቀረበላቸው ንግግር ሳይወጡ ቃል በቃል እያነበቡ የተለመደውን አንቻ ግራንቻ የተለመደውን ደግሞ ተጨማሪ ኮሜንቶች ሳያደርጉ ሰው ሳይነካኩ ወይ ድርጅት ሳይነካኩ አሽሙር ወይም ጠለፋ በውስጥ የሆነ ንግግር ያልታጀበ ኢቨን ሌላ ቀርቶ የራሳቸው እኔ ትልቅ ነኝ እኔ ትልቅ ነኝ የሚለው እንትኑ እንደጨው ይገባል በየንግግራቸውና በሚያደርጉት ኮሜንት በዛ አልታጀበ። ይህ ንግግራቸው ወይ አንድ ስቴትስማን ደረጃ በስለው እየወጡ ነው ወይ ሁለት ዛሬ ተመክረው ምለው ተገዝተው አማካሪዎቻቸው እሺ ብለው እሳቸውም አምነው ከዛች ውጪ እንዳይናገሩ ተስማምተው እሳቸውም ለልባቸው ከልቦናቸው ጋር ተስማምተው ቀርበው ያደረጉት አቀራረብ ስለሆነ ውጤታማ ለተወሰነ መልኩ በተለይ ለቤዛቸው ለሚደግፋቸው ያደርጋል። ከዛ ውጪ ለተቃዋሚ ፓርቲና ለመላው አሜሪካ ሕዝብ በተመለከተ ኮንፊሊያቶሪ ንግግር ነው ያደረጉት። አንድ ሕዝብ ነን፣ አንድ ሀገር ነን፣ የእግዚአብሔር ልጆች እናድላችንም በአሜሪካም አምነን አሜሪካን አስቀድመን ወደ ቀድሞ ዝኗ በሚገባ ከፍ ባለ ደረጃ እናውጣታለን በሚል የታጀበ ንግግር ነው። በአጠቃላይ የመጀመሪያው ይህን ነው ማለት የምፈልገው። ሰለሞን
አመሰግናለሁኝ። ፕሮፌሰር ብሩክ፣ ፕሮፌሰር ጌታቸው በጋሻው እርሶስ ምን ያስባሉ?
እሺ፣ አመሰግናለሁ። ከሁለቱ ባልደረቦቼ ጋር እስማማለሁ በፕሬዚደንቱ የዛሬ አቀራረብ። እኔም ከገመትኩኝ በላይ ጨዋነት፣ አደብ ገዝተው በዋና የንግግር ነጥቦች ላይ አተኩሮ ነው የመጡት እና አንድ ትልቅ ግብ ነበራቸው ብዬ ነው ማምነው። ያ ግባቸው እንደ ፕሬዚደንት፣ እንደሚከበር ፕሬዚደንት፣ እምነት እንደሚያሳድር ጠንካራ ፕሬዚደንት ታይተው የህዝብን ድጋፍ ጨምረው ለመምራት የሚያመቻቸውን ሁኔታ ለማረጋገጥ ነው የመጡት ነው ብለው፣ ይህንንም ያደረጉት በሁለት መንገድ በመሄድ ነው። አንደኛ የኢኮኖሚክ ናሽናሊዝም
የምጣኔ ሀብት ብሔረተኝነት፣
የምጣኔ ሀብት ብሔረተኝነት ብለው ያንን በማሳየት የአሜሪካ ኢኮኖሚ ለአሜሪካ እና እንዴት አድርጎ ሰፊ የስራ እድሎች የሚፈጠሩባቸው የኢኮኖሚ የምጣኔ ሀብት ዘርፎችን ያሳዩበት እና ገንዘብ የሚያፈሱበት ያ እንዴት ስራን ሊፈጥር እንደሚችል እና ኢኮኖሚውን ለማንቀሳቀስ እንደሚችል ጥሩ አድርገው አሳይተዋል።
አድማጮች፣ የምሁራኑ ትንታኔ አለበቃም። በመጪ ቀናት በሌሎች ዝግጅቶች ይቀርባሉ። ሙሉውን ትንታኔ ለማዳመጥ ለምትፈልጉ ወደ ዌብሳይታችን እና ወደ ፌስቡክ ገጻችን ብትሄዱ ታገኙናላችሁ። አሁን የዜና ማጠቃለያ እናነባለን። አሌፖ የተባለችውን ከተማ ለመቆጣጠር በሚያደርጉት ውጊያ ተጻራሪ ወገኖቹ የጦርነት ወንጀል ፈጽመዋል ሲል አዲስ የተባበሩት መንግስታት ድርጅት ዘገባ ጠቁሟል። ሶሪያ ላይ በሚካሄደው የስድስት ዓመታት ውጊያ መንግስት የሚፈጽመው የአየር ድብደባ፣ በሰብአዊ ረድኤት ካሚዮን ላይ የሚከፍተው ጥቃትና የረድኤት ስራዎችን ማስቆም ከጦርነት ወንጀሎቹ መካከል እንደሆኑ ዘገባው ገልጿል። በተቃዋሚዎች ምክንያት 14 በጥቃቶች ምክንያት 14 ረድኤት ሰራተኞች መገደላቸው ዘገባው ገልጿል።
يا የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ከአቀናባሪያችን ንጉሶ ታምሬና ከተተኪው የስርጭት መሐንዲስ ከዋና አዘጋጅ ትዝታ በላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ። Thank you.